ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
ትልቅ መነሳሳትን ፈጥሮብኛል እዚህ በመምጣቴ ማለት ነው። በሳይንስ ዙሪያ ላይ መስራት የሚፈልጉ ወጣቶች እንዲነቃቁና ተመሳሳይ ኢንተረስት ያላቸውንም ግለሰቦች የምንገናኝበት ነው።
ኢትዮጵያ ከሰሞኑ በከፈተችው አዲስ የሳይንስና ቴክኖሎጂ ሙዚየም ታሪካዊና ቴክኖሎጂ ነክ አውደ ርዕይ ተደርጓል። ከአዘጋጅና ተሳታፊዎች ጋር ያደረግነው ቆይታ በምሽቱ ይቀርባል። በሌላ ጉዳይ ደግሞ
በአቅምም በሁሉም ነገር ሰው በሚሰጥ አስተያየት እናም ያ ደግሞ እንዳይበግረን በቃ ቀጥ ብለን በቃ አላማችንን ግብ ማድረግ
ህይወት አለማየሁን ነው ያዳመጥናት፣ የተመለከትናት። ነዋሪነቷን በአሜሪካ ምድር ያደረገች ትውልደ ኢትዮጵያዊት ናት። መልካም ምላሽ እያገኘ ስለሚገኘው የተፈጥሮ ውበት መጠበቂያ ምርቷ ቆየት ብላ ታጫውተናለች። እኒህና ሌሎች መሰናዶዎች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅና የምስል ምህንድስናውን ይከውናል። አብራችሁ እንድትቆዩ በድጋሚ ጋብዛለሁ። ወደ ቀዳሚው ዝግጅት እንሻገር። በመሃል አዲስ አበባ የተገነባው የሳይንስ ሙዚየም በርካታ ጎብኚዎችን ማስተናገዱን ቀጥሏል። በሙዚየሙ ኢትዮ ቴሌኮም፣ ኢንሳና የአርቲፊሻል ኢንቴሊጀንስ ኤጀንሲ የተለያዩ የሳይንስና ቴክኖሎጂ ውጤቶችን ለእይታ አቅርበዋል። ከእነዚህ መካከል በኢትዮጵያን ባለሙያዎች በሀገር ውስጥ የተመረቱ የፈጠራ ስራዎች ይገኙበታል። የተለያዩ ወጣቶችም የፈጠራ ባለሙያዎች ችግር ፈቺ ናቸው ያሏቸውን የተለያዩ የፈጠራ ውጤቶቻቸውን ለጎብኚዎች እያስተዋወቁ ይገኛሉ። ለጎብኚዎች በነጻ ክፍት የሚሆንበት ጊዜ ለተጨማሪ አንድ ወር ጊዜም እንደተራዘመ ተሰምቷል። ኬኔዲ አባተ ስለ አውደ ርዕዩ የተወሰነ ይነግረናል።
4 ኪሎ አካባቢ ከጠቅላይ ሚኒስትር ጽህፈት ቤት ዝቅ ብሎ ከአዲስ አበባ ከተማ የመዝናኛና መናፈሻ ስፍራዎች አንዱ ከሆነው የወዳጅነት ፓርክ ጋር ተጎራብቶ በከተማዋ እምብርት ላይ የተገነባው የኢትዮጵያ የመጀመሪያው የሳይንስ ሙዚየም የተለያዩ የሳይንስ ውጤቶችን ለማሳየትና የዘርፉን ምርምር ለመደገፍ ታቅዶ የተሰራ ነው። 7 ሄክታር በሚሆነው በሙዚየሙ ቅጥር ግቢ 2 ግዙፍ ህንጻዎች ያሉ ሲሆን በአስደናቂ የኪነ ህንጻ ጥበብ የተሰራውና ግዙፉ ህንጻ የጎን ስፋቱ 132 ሜትር መሆኑ የተነገረለት ክብ ቅርጽ ያለው ህንጻ ነው። የኃይል አቅርቦቱን አናቱ ላይ ከተገጠሙለት የፀሐይ ኃይል ማመንጫዎች የሚያገኘው ይህ ህንጻ በውስጡ የተለያዩ ቋሚና ጊዜያዊ የኤግዚቢሽን ቦታዎችን ይዟል። 2ኛው ህንጻ ደግሞ ትምህርታዊና አዝናኝ የስነፈለክ ትዕይንቶች እንዲቀርቡ በት ታቅዶ የታነጸ እንደሆነ የተነገረለት የጉልላት ቅርጽ ያለው ህንጻ ነው። ምን ያክል ወጪ እንደወጣበት ያልተገለጸው ይህ የሳይንስ ሙዚየም ከ3 ሳምንታት በፊት መስከረም 24 2015 ዓ.ም በጠቅላይ ሚኒስትር አብይ አህመድ ተመርቆ ከተከፈተ ጊዜ አንስቶ 3 ተቋማት የተለያዩ የሳይንስና ቴክኖሎጂ ፈጠራ ውጤቶችን ለእይታ ያቀረቡ ሲሆን በርካታ ጎብኚዎችም በስፍራው ተገኝተው ጉብኝት በማድረግ ላይ ይገኛሉ። ሳይንስና ቴክኖሎጂ ፈጠራ ውጤቶችን በማስጎብኘት ላይ ከሚገኙ ተቋማት መካከል የኢንፎርሜሽን መረብ ደህንነት ኤጀንሲ ወይም ኢንሳ አንዱ ነው። ኢንሳ በሙዚየሙ ለእይታ ካቀረባቸው የፈጠራ ውጤቶች ደግሞ በሀገሪቱ የመረጃ ቋት ላይ የሚደርሰውን የሳይበር ደህንነት ስጋት ለመከላከል በሚል ከውጭ የሚገባውን ለመተካት ኢትዮጵያውያን በሆኑ በራሱ ባለሙያዎች የሰራው ሰርቨር ይገኝበታል። ወጣት ኪሩቤል በኃይሉ በኢንሳ ውስጥ የሲስተም ኢንጂነር ነው።
ኢንሳ የራሱን ዳታ ሴንተር እና የተለያዩ የመንግስታዊም ሆነ መንግስታዊ ያልሆኑ ድርጅቶችን ዳታ ሴንተሮችን ቢልድ እናደርጋለን፣ እናቋቁማለን። ስለዚህ ኢንሳ እንደ ሴኩሪቲ ተቋምነቱ አንዳንድ የሚያሰጉት ስጋቶች ነበሩ፣ ሄዴኮች፣ ፔኖች ነበሩ። ከነዛ ፔኖች አንዱ የሳይበር ሴኩሪቲ የሳይበር ጥቃት ነው በዋናነት የሚያሰጋ። እዚህ ውስጥ አሁን ያቀረብነው የመጀመሪያው ሰርቨር ነው። እንደሚታወቀው ትልቁን የዳታ ፕሮሰስ የሚሆንበት ዳታ ስቶርድ የሚሆንበት ዲቫይስ ሰርቨር ነው እና ያንን ሰርቨር በጣም በውድ ዋጋ እንገዛ ነበረ። እነዚህ ነገሮች የኮስቱንም ሆነ የሳይበር ጥቃቱን በአንድ ጊዜ በአንድ ዲዛይን ሶልቭ ያደረግንበት ነው። ስለዚህ በራሳችን ኢንጂነሮች ዲዛይን ተደርጎ ያመረትናቸው እና በራሳችን ፈርምዌሩን ደግሞ ከስተማይዝ አድርገን እነዚህን ቅድም ያልኳቸውን የሴኩሪቲ ስጋት የሚፈጥሩ ባክ ዶሮችን ዘግተን በራሳችን ኢንሳ በሚለው ሎጎ ለመጀመሪያ ጊዜ በአገራችን ያስመረት ነው ወይም ኦን ያደረግ ነው የስዊች ዲቫይስ ነው ማለት ነው።
ይህን ሰርቨር በሀገር ውስጥ ማምረት መቻሉ ከደህንነትና ከወጪ ባለፈ ያለውን ጠቀሜታም ወጣት ኪሩቤል ያስረዳል።
በተመሳሳይ መንገድ የቦታ አጠቃቀሙንም ራሱ ከስተማይዝ ለማድረግ ሞክረናል። አንዱ ሰርቨር የነሱ የሚይዘውን ቦታ የኛ 3 ሰርቨር እንዲይዝ አድርገን የነሱ 18 19 ቢዝ የኛ እስከ 54 ሰርቨር ድረስ መያዝ የሚችል የ42U ራክ ዲዛይን አድርገናል። በዛውም ማለት ነው። እሱም ብቻም አይደለም፣ ሃርድዌሩን እንግዲህ ሴኩር አድርገን ሶፍትዌሩን ብንተው ምንም ጥቅም ስለሌለው ከውጪ ቀደም ካልኳቸው ድርጅቶች የምንገዛቸው የክላውድ ፕላትፎርም አሉ፣ የክላውድ ሶሉሽኖች አሉ። ሶ እነሱን ከውጪ ከምንገዛ ከውጪ ስንገዛ ባይዘው የዲፕሎይመንት የራሱ የሶሉሽኑ እንደገና የሜንቴናንስ እንደገና በየአመቱ ደግሞ የላይሰንሲንግ ኢሹዎች አሉበት። ሶ እነሱን በአንድ ጊዜ የቀደሙን እንኳን አትሊስት 50% ነው የዲቫይሱን ከግዢው 50% ነው የኦነርሺፑን በራሳችን ስለሆነ ይቀነስ ነው። በእነዚ ኬዝ ግን ኦልሞስት ከዜሮ ስለ ዴቨሎፕ አድርገን ስለሰራናቸው ኦልሞስት 100% በሚያስችል ደረጃ በራሳችን ቴክኖሎጂን ኦን አድርገን አሁን እንደምታየው እዛ ጋር የኢንሳ ክላውድ ተብሎ የኢንሳ ክላውድ ፕላትፎርም እነዚህ ሰርቨሮች ላይ ዲፕሎይ አድርገን መስራት ጀምረናል ማለት ነው።
ከሰርቨር ባለፈ ለተለያዩ አገልግሎቶች የሚውሉ ሰው አልባ አውሮፕላኖችን ወይንም ድሮኖችንም በመፍጠር ሂደት ላይ የሚገኘው ኢንሳ ሌሎችንም እንደ ኢሜይል፣ ቴሌግራም እና የመሳሰሉ የማህበራዊ ሚዲያ መገናኛ ዘዴዎችን እና አፕሊኬሽኖችን ወይንም መተግበሪያዎችን የሚተኩ መገናኛዎችን ፈጥሮ ስራ ላይ እያዋላቸው መሆኑንና እነዚህ የመገናኛ ዘዴዎች በተለይ በመንግስት ተቋማት ደረጃ አገልግሎት እየሰጡ እንደሚገኙም ወጣት ኪሩቤል ተናግሯል። በሳይንስ ሙዚየም እየተካሄደ ባለው አውደ ርዕይ ላይ የተለያዩ የፈጠራ ባለሙያዎችም ስራዎቻቸውን እያቀረቡ ነው። የሃይ ስኩል ተማሪ የሆነው አቤኔዘር ካላብ ከነዚህ የፈጠራ ባለሙያዎች አንዱ ነው።
እኛ የመጣነው ከኢትዮ ሳይበር ታለንት ማዕከል ነው። ዛሬ 5 ፕሮጀክቶችን ለማህበረሰቡ ተደራሽና እንዲሁም በሳይንስ ሙዚየም እያቀረብን እንገኛለን ማለት ነው። ከዛ ውስጥ መሀል የኛ ስኩል ማኔጅመንት ሲስተም ነው። ስኩል ማኔጅመንት ሲስተም በጋራ የተሰራ ስራ ነው፣ የቡድን ስራ ሆኖ። የስኩል ማኔጅመንት ሲስተም ለየት የሚያደርገው ዲጂታል አይዲ ይጠቀማሉ ልጆች። በዚህ ዲጂታል አይዲ መሰረት የማንኛውም ነገር አክሰስ ማድረግ ይችላሉ። ለምሳሌ እስካን በሚያደርጉበት ሰዓት አቴንደንስ ሲስተም ይሞላል። የአቴንደንስ ሲስተም ከሞላ በኋላ ወደ ወላጅ ኖቲፊኬሽን ደርሷል። ለምሳሌ ልጅ በዚህ ሰዓት ገብቷል፣ በዚህ ሰዓት ወጥቷል የሚለውን ዳታ ይልክለታል ማለት ነው። ትምህርት ቤት ካልገባም ደግሞ አልገባም ብሎ እንትን ይላል ማለት ነው። ካፍቴሪያ ምናምን ሲጠቀሙ ልጅ ይህን ያህል ብር አውጥቷል፣ ይህን ብር ምግብ ተጠቅሟል ብሎ ዳታውን ይልክላቸዋል ማለት ነው። በስማርትፎን ተጠቃሚ ላልሆኑ በኤስኤምኤስ ይልክላቸዋል። ስማርት ተጠቃሚ ደግሞ ኢንተርኔት ላይም ገብተው የልጃቸውን ያለበትን ሁኔታዎች ቼክ ያደርጋሉ ማለት ነው።
ሙዚየሙ ለህፃናትም የተለየ ስፍራ አለው። ህፃናት ለሳይንስና ቴክኖሎጂ ያላቸውን ዝንባሌና ተሰጥኦ የሚያዳብሩበት እድልም በዚሁ ስፍራ ተመቻችቶላቸዋል። የአራተኛ ክፍል ተማሪ የሆነው ህፃን ሚኪ ሮቤል ከጎብኚዎች መካከል ነው።
ልክ እንደ መጀመሪያ በአባቴ ስልክ እንደ ተከፈተ አየው። ከዛ ደግሞ ውስጡን ሳይ ገረመኝ። ከዛ ደግሞ ልክ እንደ ምን እንዳለ ውስጡ በደንብ ማየት ስለፈለኩ ራሴ እዚህ መጣውና በጣም ጥሩ በጣም ብዙ ነገሮች አሉ። ስለዚህ እዛ ጋር የሆነ ሮቦት ካፌ አለ። እዚህ ጋር ደግሞ ሮቦቲክ ሰርች አለው። የራሴ ሮቦት ሰርቼ እየነዳው ነበር። ከዛ ደግሞ እዛ ጋም ደግሞ ስፔስ ዲስከቨሪ አለ። ስለዚህ ለወደፊቴ ለምሳሌ አርክቴክት መሆን ከፈለኩ ዜጄ አሁን ከአሁኑ ተነስቼ ስኩል ምናምን ገብቼ መማር እችላለሁ።
ጠቅላይ ሚኒስትር አብይ አህመድ ሙዚየሙን መርቀው በከፈቱበት ወቅት ባስተላለፉት መልእክት ይህን ብለው ነበር።
ይህ ስፍራ የልጆቻችን ስፍራ ነው። ልጆቻችን በቪዲዮ በፊልም ቨርቹዋል የሚያያቸው ነገሮች በአካል ለማየት ለመንካት የሚያስችል አውድ ተፈጥሯል። ሁሉም የሚችል ቤተሰብ ልጆቹን እያመጣ ራሱም እንዲያይ ልጆቹንም እንዲያሳይ አደራ ማለት ፈልጋለሁ። ልጆቻችን እንደዚህ አይነት ድንቅ ነገር እያዩ ካደጉ ለመፍጠር የተሻለች ኢትዮጵያን ለመስራት በእጅጉ የሚያነሳሳ ነው። እዚህ ቦታ የሚታየው ኤግዚቢሽን ስለ ግብርናም፣ ስለ ኢንዱስትሪም፣ ስለ ማይኒንግም፣ ስለ ቱሪዝም የማይነካው ሴክተር የለም። ብዙዎቻችን የምንማርበት፣ የምንደመምበት፣ ምናልባትም ሀሳቦች ካሉን የምናጋራበት ቢዝነስ ሀሳብ ያላቸው ሰዎችም በመተባበር የጋራ ኩባንያ የጋራ ቢዝነስ የሚፈጥሩበት አውድ ስለሆነ ኢትዮጵያውያን ይህን እድል በስፋት እንዲጠቀሙበት ማሳሰብ ፈልጋለሁ።
በሙዚየሙ ጉብኝት ሲያደርጉ አግኝቼ ያናገርኳቸው ግለሰቦች በስፍራው ስለተመለከቱት የተለያዩ አስተያየቶችን ሰጥተውኛል።
ትንሳይ በፍቃዱ ይባላለሁ። ትልቅ መነሳሳትን ፈጥሮብኛል እዚህ በመምጣቴ ማለት ነው። በሳይንስ ዙሪያ ላይ መስራት የሚፈልጉ ወጣቶች እንዲነቃቁና ተመሳሳይ ኢንተረስት ያላቸውንም ግለሰቦች የምንገናኝበት ነው።
ክፍሌ ዮሐንስ እባላለሁኝ። የተዛዛርክ እንዳየሁት ከሆነ በጣም ጥሩ ነው። በተለይ ለመጪው ትውልድ ብዙ ነገሮችን በቲዮሪ ብቻ ከማወቅ በተግባር ለማየት የሚያስችል መሆኑን አይቻለሁ እና ጥሩ ነገር ነው ያየሁት።
ስሜ ሰላም ይባላል። እንደዚህ ብዙ ነው ብዬ አልገመጥኩም ነበር፣ ግን በጣም ኢንተረስቲንግ ነው። የተለያዩ አዳዲስ ነገሮች አሉ። ቴክኖሎጂ አለ። ስፔሻሊ በሳይበሩ በኩል ያለው ዲቨሎፕመንት በጣም ቪዚብል የሆነ ዲቨሎፕመንት አለና ጥሩ ኢት ጎስ ፋር በጣም ብዙ የሚሄድ የሚችል ነገር እንዳለና ብዙም ከነበረንበት የነበረ አሁን የሄደ ያለ በጣም ብዙ ለውጦች አሉ እና ያለበት ስታተስ በጣም እኔን አስደንቆኛል። አመለካከቴንም ቀይሰላሀ ለካ የተወሰነ ተራምደናል የሚለውን ነገር አስተውይበታል።
ሳሙኤል ሀብቴ እባላለሁ። ምንድነው ምን ሊኖር ይችላል በዚህ በሳይንስ ቴክኖሎጂ ሙዚየም ውስጥ ብዬ አስቤን የመጣሁት ብዙ ነገር ተመልክቼበታለሁ። ሞር ላይክ ሳይንስ መስሎ የነበረ ግን አይቲ እና ከዓለም ጋር መወዳደር የምንችልባቸው የሳይበር ቴክኖሎጂ እንዲሁም የቴክኖሎጂ የባንክ ሲስተም የትራንስፖርት ግብአቶች ብዙ የሚያስተምር እንደ አገር ብዙ ነገር ኢምፕሊመንት ለማድረግ የሚረዱ ግብአቶች ናቸው። እነዚህ ለገበያ ቀረብ ያሉ መስሪያ ቤቶች ሊጠቀሙባቸው የሚችሉ ነገሮችን አይቻለሁ።
በዚህ በሳይንስ ሙዚየም በርካታ የሳይንስ የኢንፎርሜሽንና ቴክኖሎጂ ውጤቶች በመጎብኘት ላይ ይገኛሉ። ኢትዮ ቴሌኮም አርቲፊሻል ኢንተለጀንስ እና ኢንሳ ደግሞ የተለያዩ የፈጠራ ውጤቶቻቸውን በማሳየት ላይ የሚገኙ ተቋማት ናቸው። በዚህ በመታየት ላይ ከሚገኙ የተለያዩ የሳይንስና ቴክኖሎጂ የፈጠራ ውጤቶች መካከል አብዛኛው በኢትዮጵያውያን በዚሁ በኢትዮጵያ ውስጥ የተፈጠሩ ናቸው። ይህም ኢትዮጵያ ለተለያዩ የሳይንስ ኢንፎርሜሽንና ቴክኖሎጂ ዘርፎች የምታወጣውን ወጪ ከመቀነስ አንጻር አስተዋጽኦ በማበርከት ላይ እንደሚገኝ እነዚሁ የፈጠራ ባለሙያዎች ገልጸዋል። ከዚህም ባለፈ በዚህ ሙዚየም የሚስተዋሉ የተለያዩ የሳይንስ የኢንፎርሜሽንና ቴክኖሎጂ ውጤቶች ለኢንቨስተሮች አዳዲስ የኢንቨስትመንት ዘርፎችን የሚከፍቱ፣ በሳይንስና ቴክኖሎጂ ዘርፍ ዝንባሌ ላላቸው ደግሞ መነሳሳትን የሚፈጥሩ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ዲያባተና መሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ የሚተላለፍ ወጣቶች ላይ የሚያነጣጥር ልዩ መርሃ ግብር ነው። አብራችሁን ስላላችሁ በእጅጉና መሰግናለን። ወደ ቀጣዩ መሰናዶ ስንሻገር ህይወት አለማየሁ ነዋሪነቷን በአሜሪካ ያደረገች ትውልደ ኢትዮጵያዊት ናት። አኪፋይቭ የተሰኘ ድርጅት አቋቁማ ከተፈጥሮ ግብዓቶች የተቀመመ የውበት መጠበቂያ ምርት ለተጠቃሚዎች እያቀረበች ትገኛለች። ከሰሞኑ በተደረገው ሜድ ኢን ኢትዮጵያ የንግድ አውደ ርዕይ ላይ አግኝተን ከስራዋ ጋር የተገናኙ የተወሰኑ ጥያቄዎችን አንስተንላታል።
ህይወት አለማየሁ እባላለሁ። የማስተዋውቀው ምርቴ አኪስ ፋይቭ ሄር ኦይል ይባላል። ናቹራል ሄር ኦይሎች ናቸው። በሄርባል ሚክስ አንድ ላይ የሚዘጋጁ ኦይሎች ናቸው። ለሴቶች፣ ለወንዶች እንዲሁም ለልጆች የሚሆን የጸጉር ቅባት ነው። በጣም የተወደደ ቅባት ነው። ራሴን የማዘጋጃቸው በናቹራል ነገር በኤፍዲኤ ሬጅስተር ተደርገው በህጋዊ መልክ የምንሰራቸው ናቸው።
ከመቼ ጀምሮ ነው ይህንን ምርት ማምረት የጀመርሽው? ምርቱ ለመጀመርስ ምክንያት የሆነሽ ጉዳይ ያነሳሳሽ ምን ነበረ?
የጀመርኩትኝ አሁን 2 ዓመት ይሆነኛል። መጀመሪያ የምሰራባቸው ኢንዲያናን የምኖረው የምሰራበት የውበት ሳሎን ውስጥ እንዲህ የሚመጡ ከስተመሮች እንዴት ጥሩ ፕሮዳክት ማምረት እንደሚቻል ብዙ ጊዜ ነግሮኝ ነበር እና ያንን ደግሞ በቃ የአቅም እስከማሟላ ድረስ አልጀመርኩትም ነበር እና ከዛ ክላስ ወሰድኩኝ እና እነሱ ሰጡኝ ክላሱ። ከዛ ደግሞ በኮሮና ሰዓት ያው ስቴምለስ ቼክ መጥቶልናል ነበረ፣ በሱ መለሻዬን አረኩና አሁን ጥሩ ነው ያለ እግዚአብሔር።
ከተጠቃሚዎች ያገኘሽው ምላሽስ ምን ይመስላል?
በጣም ጥሩ ፊድባክ አግኝቻለሁ። እሱ ነው ለእኛ ጉልበት እናንትን የሆነኝ ለሁላችንም የሚሆን በቃ ለትልቅም ሰው ይሁን ሞር ለሳሳ ጸጉር ለሳሳ ጠጉር ዳሜጅ ለሆነ ጠጉር በደንብ ይረዳል። እንዲያፋፋ እንዲያሳድግ ሻይኒ የሆነ ጠጉር እንዲኖረን በቃና ጤናማ ጠጉር የምንለው እንዲኖረን የሚያደርግልን የጸጉር ቅባት ነው። ብዙ ሰው ወዶታል። ብዙ ጥሩ ፊድባኮች አሉ።
እንግዲህ እንደምታውቁት የውበት መጠበቂያ ምርቶች ውድድር ከፍ ያለ ነው። እዚህ ሀገር የተለያየ ስም ያላቸው ትልልቅ ብራንዶች ጋር ነው ፉክክሩ። በዛ ፉክክር ውስጥ አልፎ ደንበኛ ለማግኘት ያለው ፈተና ምን ይመስላል? እንዴት አድርገሽ ለመወጣት እየሞከርሽ ነው?
በጣም ፉክክር አለ። በተለይ ደግሞ አሜሪካን ሀገር ሆነክ ሁሉም ነገር በጣም ጥሩ በቃ አቅም ካለክ በአቅም ልክ ማግኘት ትችላለህ ጥሩ ፕሮዳክት እና እሱን ገበያ ሰብሮ መግባት በጣም ይከብዳል። ግን እግዚአብሔር ይመስገን በጣም ጥሩ ደረጃ ላይ ነው ያለ ነው። በራሴ ነው የምሰራው። የራሴን ፎርሙላ ተጠቅሜ በራሴ መንገድ ነው የመጣሁት። ሰውም በጣም ቶሎ ነው የተቀበለኝ። ጥሩ ነው አሁን ያለው። በቃ ለእኔ ትልቅ ሰክሰስ ነው።
ይህንን ፕሮግራም የሚያዳምጡ የሚመለከቱ በርካታ ወጣቶች አሉ። እንደዚህ ባለው የውበት መጠበቂያ ምርት ሂደት ውስጥ ገብተው ውጤታማ ለመሆን ማድረግ ያለባቸው ነገር ምንድን ነው?
አንደኛ እኔ ትልቁ ነገር የምለው ራስን ማዳመጥ፣ በቃ በራስ መመራት። ሰው ስላደረገው ሳይሆን የምታደርገው በቃ ይሄ ነገር እሰራዋለሁ፣ ገፋበታለሁ፣ ኢንተረስትድ መሆን አለብህ ለዛ ነገር። ከዛ በኋላ በቃ ግብ ማድረስ። ምንም ነገር ብዙ ቻሌንጆች ይገጥሙናል፣ በአቅምም በሁሉም ነገር ሰው በሚሰጥ አስተያየት ምናምን። ያ ደግሞ እንዳይበግረን በቃ ቀጥ ብለን በቃ አላማችንን ግብ ማድረግ። ነገ ማሻሻል አለብክ። አሁን እኔ ከራሴ እንኳን እንትን ስል ፓኬጂንግ ላይ ብዙ ችግሮች ነው አሚን መማላቃቸው የለም። ቀስ በቀስ እየተማርካቸው የምትመጻቸው ቀስ በቀስ ይሻሻላሉ። እና እነሱ እንደዚህ አይነት ትናንሽ ነገሮች ትልልቅም ደግሞ እኔ አሁን ኦይሌ ጥሩ ሆኖ ግን ፓኬጁ ላይ በቃ ማላቃቸው ነገር ነበሩ። እና እነሱ ቀስ እያልኩኝ አስተካከልኩኝ። እና ምንም ነገር በቃ ጊቭ አፕ ሳናደርግ መስራት እንችላለን፣ ውጤታችን ላይ እንደርሳለን። ራሳችንን ሆነ ራሳችንን አዳምጠን ውስጣችንን የሚለንን ነገር
በጣም አመሰግናለሁ ሀሳብሽን ስላጋራሽን፣ ይህን መረጃ ስለሰጠሽን በአድማጮች በተመልካቾች ስም አመሰግናለሁ። መልካም እድል እንዲገጥምሽ እመኝልሻለሁ።
አሜን። እግዚአብሔር ይስጥልኝ።
ጋቢና ቪኦኤ ይቀጥላል። ማናቸውም አስተያየቶች እንዲሁም ጥቆማዎች ቢኖሯችሁ እኛን የምታገኙባቸውን አድራሻዎች የሚያስተዋውቃችሁን ተከታዩን መልእክት ሰምተን እንመለስ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ቀጣዩ ዘገባ ከትናንት የቀጠለ ነው። በትናንትናው ዕለት አክሊለ በቀለን አስታውቃናችኋል። አክሊለ በቀለ የልብ ችግር እንዳለባት የታወቀው ገና የስድስት ወር ጭቅ ላይ ያለች ነበረ። እድሜዋ 2 ዓመት ከ8 ወር ሲደርስ የልብ ችግሯ እየከፋ በመሄዱ የዛሬ 19 ዓመት ገደማ በኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል እገዛ በውጭ ሀገር የቀዶ ሕክምና ተደርጎላታል። አክሊለ በአሁኑ ጊዜ የጤና ባለሙያ ሆና እንደሷ ችግር ያለባቸውን ሌሎችን እየረዳችና እያገዘች ትገኛለች። ከዘጋቢያችን ገብረ ሚካኤል ገብረ መድን ጋር ያደረገችው ቆይታ የመጨረሻ ክፍል በመቀጠል ይቀርባል።
በዚህ ማዕከል እርዳታ ተደርጎልሽ ድነሽ እንደገና ባለሙያ ሆነሽ ሌሎችን ስትረጂ ምን አይነት ስሜት ነው የሚሰጥሽ?
ምንም ቃላት የሚገልጸው እንትን አይደለም። ለምን መሰለህ? ስሜቱን አውቀዋለሁ። እነዚህ ነገሮች አይከሰቱ እንጂ አሁን ኤክስትራ ይሄ በጣም ስትረስ የሚያደርጉ ጭንቀት የሚጨምሩ ነገሮች ቦታዎች ላይ ሲሆን ትንሽ ያው ሰውነትህ የሚነግርህ ነገር አለ አይደለ? የሚያስጨንቀው ትንሿን ጭንቀት አውቃታለሁ። እና ለየት የሚያደርጋቸው ደግሞ የካርዲያክ ፔሸንቶች የልብ ህመምተኞች እንደሌለው የሰውነት አካል ክፍል ህመም አይነት አይደለም። ሲደክሙ ይታወቃቸዋል። ፊልት አደርገዋለሁ እና እየደከምክ ስትመጣ እያንዳንዱ ምልክት የሰውነት ማለት ሊሆን ይችላል። የልብ ምት መጨመር መቀነስ በጣም መፍጠን ሊሆን ይችላል። ህመሙን ስለማቀው ስለምረዳው ያው በስራ ጫና ብዛትም አንዳንድ ጊዜ መነጫነጭ ሳትፈልግ የሚያነጫነጭ ቦታ ሊኖር ይችላል። እኔ ግን እንደዛ አረገኝም አፌክት አረገኝም። ህፃናት ናቸውም ደግሞ በጣም ያዘንክን ግን ደግሞ ደስ ይላል እንደሚድኑ ያው በተቻለ አቅም የረዳቸው እንደሆነ ታቀላ ከዛ እግዚአብሔር ይጨመርበት አይደለ እንደዛ በሚለው ሐሳቤ እጅግ በጣም ደስተኛ ሆኜ ነው የምሰራው።
እንደው ከሌሎቹ ነርሶች በተለየ አረዳድሽ እና እገዛሽ ምን ይመስላል?
ማንኛውም ነርስ ማገልገል ያለበት የሙያ ስነ ምግባር አለ። ከዛም ውጪ ደግሞ ነርስ በፕሮፌሽኑ ኬሪንግ ነው አይደለ? ስለዚህ ማሰብ በደንብ ይፈልጋል። ማለት ኬሪንግ ይሄ እንክብካቤ ነው አይደል ለምናረጋው? ስለዚህ ይሄንን እንክብካቤ ደግሞ ከልብ የመነጨ የራስም ደግሞ እንትን ይፈልጋል። ጄኑን የሆነ ደግነትም ይፈልጋል በተፈጥሮ በኔቸሩ። ህመሙን ስለማቀ ይበልጥ እንትን ላለሁ ለመረዳት ሞክራለሁ። ፈርዘር ይሁን አለፍ ብዬ ለማገዝ ሞክራለሁ። እኔን ተጎድቼ ቢሆን ማለት ነው። እንደዛ ማረግባቸው አጋጣሚዎች አሉ ግን ሁሉም ሰው የሚያደርገው ነው በርግጥ። እዚህ ያው ከሌላው የተለየ ነው የሚልህ ይሄ ፕሮፌሽናሊ ከሚደረገው የተለየ ነገር የለውም። ግን ኢሞሽናሊ ሰፖርት ማድረግ በሚችለው ነገር ፕላስ ደግሞ እኔን እያዩ እንዲጽናኑ ቤተሰብም ብዙ ጊዜ እንትን እላለሁ እመክራለሁ። በጣም ኢሞሽናል ይሆናሉ። አሁን ለምሳሌ የመጀመሪያ ልጅ ሲሆን በጣም ከባድ ነው። የመጀመሪያ ልጅ እንደዚህ አይነት ነገር ሰምተው አያውቁም። እነዚህ አይነት ሰዎች ማለት ብዙ የሚነገርለት አይነት ነገር አይደለም፣ የተለመደ ነገር አይደለም። እና ያው ሲያጋጥማቸው በጣም ዲቫስትድ ይሆናሉ፣ በጣም እንትን ይላሉ፣ ይደነግጣሉ። እነሱን በማረጋጋት በደንብ ነው የሚረጋጉት ሲያዩኝ። እና ፖስብል አይመስላቸው መጀመሪያ ስነግራቸው እንደሚሰራ ፍጹም ጤናማ ሊሆን እንደሚችል ልጃቸው ክትትል እንደሚያስፈልገው መድኃኒቶችን ቢወስድ የተወሰነ እንደሚያግዘው እስከሚሰራለት ድረስ እሱም በማሳመን ደረጃ አግዛቸዋል ኢሞሽናሊ።
የልብ ህሙማን ህጻናት እንዲሰራላቸው ወይ ቀዶ ጥገና ሊሆን ይችላል ወረፋ ይይዛሉ ብለሽኛል። ምን ያህል ህጻናት አሉ ወረፋ ያያዙ? በአማካይ አንድ ህጻን ለምን ያህል አመት ወይ ጊዜ ወራት ወረፋ ሊይዝ ይችላል?
በአማካይ ለሚለው ስፔሲፊክ የሆነ ከዚህ ተደረገ ታይም ሰጥ አልችልም። ያለው ነገር አሁን እንዴት ነው መሰለ፣ በእርዳታ ነው እንትን የሚባለው የሚገኙት እነዚህ እቃዎች ሊሆኑ ይችላሉ። እቃዎች ይመጣሉ ወይም ደግሞ ሚሽን የምንላቸው አሉ። የውጭ ሀገር የህክምና ባለሙያዎች የተወሰነ የህክምና እቃ ለቀዶ ህክምና የሚያገለግል ሊሆን ይችላል፣ ለካቴተራይዜሽን ሊሆን ይችላል፣ የሚያገለግሉ ለፕሮሲጀሩ የሚጠቅሙ እቃዎችን ይዘው የተማሪ ሰው ሀይልም ይዘው እዚህ ያሉትንም ለማገዝ ማለት ነው ይዘው የሚመጡበት ጊዜ አለ። መቼ ይመጣሉ አናውቀውም። ዛሬ ሊሆን ይችላል፣ ነገ፣ የዛሬ 2 ዓመት 3 ዓመት በኮቪድ ምክንያት ቆሞ ነበር። አሁን እስካሁን አልነበረንም። እና ስፔሲፊክ ታይም መናገር አይቻልም። ዛሬ ከመጣ ዛሬ የሚሰራሉ። እዚህ ያው 2 ዓመትም 3 ዓመትም በመሀልም ከተገኘ እንደዛ። እዚህ ጥቁር አንበሳም የሚከታተሉ አሉ። 2-3 ቦታ ፎሎ አፕ የሚያደርጉ አሉ። አንዱ ጋር ቢቀና ተብሎ ማለት ነው ጊዜ የማይሰጡ አይነት ችግሮች ሲሆኑ፣ ስለዚህ ወደ በሺዎች የሚቆጠሩ ናቸው። ወደ 7000 ኢቭን ከዛም በላይ ሊበልጡ ይችላሉ። አሁን እንደዛ የሚቆጠሩ ህጻናት አሉ።
የልብ ህመም ባህሪው በትክክል ምንድን ነው? እና በጣም አስከፊ ገጽታው ምትዩስ ምንድን ነው?
ያው አስከፊ ገጽታው መጨረሻ ላይ ነው እንትን የምንለው። አንዴ ፋይናንሻሊ በጣም ያዳክመሃል። እንደነገርኩ መድኃኒቶቹ ኤክስፔንሲቭ ናቸው፣ ውድ ናቸው። መቼ እንደሚሰራልህ አታውቅም። ስለዚህ መድኃኒቶቹ የግድ ያስፈልጓል። ይበልጥ መሰራት የማይችልበት ደረጃ ላይ እንዳትደርስ ያግዟል። ስለዚህ እነዛ መድኃኒቶች እየወሰድክ ትቆያለህ። ከዛ በኋላም ደግሞ የሚያስፈልጉ መድኃኒቶች ሊኖሩ ይችላሉ፣ እንደ አስፈላጊነቱ ሊኖሩ ይችላሉ። እነዚህም ማኔጅ ማድረግ የምንችላቸውን ነገሮች ማኔጅ ካደረግን በኋላ ያለውን ነገር እንኳን ለማስቀጠል መድኃኒት የመሳሰሉት እነዚህ ነገሮች ለማስቀጠል የምንቸገርባቸው አይነት እንትኖች አሉ። የልብ ህመም ባህሪያት የምንላቸው በተፈጥሮ የህፃናቱም ላይ ስለምሰራ ነው የምደበይም። ከእሱ አንጻር ያለውን ነገር ለመናገር የምፈልገው ምንድን ነው፣ በተፈጥሮ ያልናቸው የልብ ችግሮች የምንላቸው አሉ። በተፈጥሮ የሚከሰቱ ማህፀን ጀምሮ ማለት ከእናታችን ማህፀን ጀምሮ የሚያጋጥሙ ህመሞች አሉ። ክፍተት ሊሆን ይችላል፣ የልብ ክፍተት፣ የልብ ግድግዳ ይኖራል። ወይም ደግሞ 4 ክፍል አለው ልባችን። በላይኛው ሊሆን ይችላል፣ በታችኛው ሊሆን ይችላል፣ ክፍተቶች ሊኖሩ ይችላሉ። ከዛ ውጭ ደግሞ ውስብስብ የምንላቸው አሉ። የልብ በሮች መጥበብ ሊሆን ይችላል፣ በተለያየ ኢንፌክሽን ወይም ደግሞ ይሄ ከመተንፈሻ አካላት ችግር ጋር በተያያዘ ተደጋጋሚ የሆነ ኢንፌክሽን ሲያጋጥም እነሱ ላይም ችግር ያሳድራል፣ የልብ በሮች ላይ ማለት ነው። ይህን ተደምሮ ደግሞ ውስብስብ የምንላቸው አይነት የልብ ችግሮች አሉ። ተደጋጋሚ ሆነ ቶንሲል በተለምዶ ምን ነው ቶንሲላይትስ ወይ ደግሞ ቶንሲላል ኢንፌክሽን ሲያጋጥም በተደጋጋሚ በሚያጋጥምበት ወቅት ለልብ ህመም የሚያጋልጡ ናቸው እነዚህ በጣም እንደውም ግማሽ የኢትዮጵያ ማህበረሰብ አይደለም ኢቭን ገጠር እንኳን ሄደ በጠየቅ ያቆታል መድኃኒቱ አንቲባዮቲኩም በምን ትሪት እንደሚደረግ ማለት ነው ያማሃል ኢዝሊ ትሪት መደረግ የሚችል ነገር አሁን ኮምፕሊኬት አርጎ ከዛ የልብ በር እስከማስቀየር መካኒካል ኤክስተርናል እስከሚገባላቸው ድረስ ከዛ በኋላ ገብቶም ደሞ እንደነገርኩ ነው የደምን መቅጠንና መወፈር ሬጉሌት የሚያደርጉ ወይም ደሞ ዲቴክት የሚያደርጉ የሚያስተካክሉ መድኃኒቶችን መውሰድ ቶንሲል ነው የሚባለው አይደል ቶንሲል ነው ይተዋል ቀዝቃዛ ነገር አይጠጣ ትኩስ ነገር ስጪው ዝንጅብል አፍልተ ስጪው እንደዛ ነው የሚባለው ብዙ ጊዜ ይሄ ነገር ግን መታከም አለበት በተደጋጋሚ በሚመጣ ሰዓት እንደነገርኳችሁ ፐርማነንት ዳሜጅ ያመጣል የልብ በሮች ላይ ማስተካከል ማንችላቸው አይነት ዳሜጆች ዘላቂ ችግር ያመጣል ያ ደግሞ ያው እንደሚያስፈልገው ማስፋት ሊሆን ይችላል ወይም ደግሞ መቀየር ደረጃ መካኒካል ያስፈልጋቸው ይችላል ልጆቹ እስከ መቀየር ደረጃ ደርሰው በደንብ የሚያዳምጣቸው ሲፈልጋሉ እናት በተለይ በጣም ክሎስ አታችመንት አላት ከልጇ ጋር በደንብ ቅርበት ስላላቸው ያለው ነገር የሚያቆጥ ለመጥዋት መቸገር ሊሆን ይችላል በደንብ አይሰሙምጡት ይሄ ሊሆን ይችላል ላብ ማለት ሊሆን ይችላል በጣም ላብ ያለባቸዋል እነዚህ ህጻናት ዌት ጌን ማድረግ ወይም ደግሞ ክብደት መጨመር አለመቻል እነዚህ የመሳሰሉ ነገሮች ይታዩባቸዋል በተደጋጋሚ እንዳልኩት የመተንፈስ አካላት ችግር በተደጋጋሚ ያጋጥማቸው ይችላል ይሄን ሲያዩ ቶሎ ቢታወቅ አውትካሙ ጥሩ ይሆናል ከተሰራ በኋላ ያለውን አውትካም ራሱ ይወስነዋል ሙሉ ለሙሉ የመዳን እድል ይኖራቸዋል አንዳንዴ ደግሞ ልብ በጣም ከደከመ በኋላ የልብ የመጥመቃቀም ከተደከመ በኋላ የሚመጣ ታካሚ ሲሆን ደግሞ ያ ህክምና ከተሰራለት በኋላ ተጨማሪ ቀዶ ህክምና የሚፈልጉ አይነት ደረጃ ላይ ሊደርሱ ይችላሉ ስለዚህ አርሊ ማውቁ የተሻለ ነው
ለአድማጮች ለተመልካቾች በጣም ጠቃሚ የሆነ መረጃና ምክር ነው የሰጠሽው በአሜሪካ ድምጽ ስም ደግሜ አመሰግናለሁ እግዚአብሔር ይስጥልኝ
እግዚአብሔር ይክፈልኝ አመሰግናለሁ
ከጣቢያው የአሜሪካ ድምፅ ስትከታተሉት የነበረው ደግሞ ጋቢና ቪኦኤ። አብራችሁን ስላመሻችሁ በእጅጉ ደስ ብሎናል። የነገ ሰው ይበለን። መልካም ምሽት እንዲሆንላችሁ የምንመኘው በመስተንግዶ ሀብታሙ ስዩም፣ በድምፅና በምስል ምህንድስ ነው ደግሞ ኤልያስ አስማረ ነው። መልካም ምሽት።